በእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው።
እግዚአብሔርን ለታ ማሰብ ማሰላሰል ምንኛ መታደል ነው ወዳጆቼ። ሰው የእግዚአብሔርን ለታ ሲዘነጋና ሲረሳ አው ጠፊ ይሆናል፣ ለዚህ ዓለምም ክፋት የተሰጠ ይሆናል። ብዙዎቻችን እግዚአብሔር በሕይወት ዘመናችን ያደረገልንን ለታ ማሰብና መቁጠር እንኳን ተስኖናል። ወዳጆቼ ወደ እግዚአብሔር እንመለስ። ዛሬ ስለዋልንበት ሁኔታ ሁሉ እስቲ እግዚአብሔርን እናመስግነው። እግዚአብሔር ይክበር ይመስገን። እንደምን አመሻችሁ ክብራን አድማጮቻችን። እግዚአብሔር ይክበር ይመስገን። ዛሬ ተከታታዩን የመዝሙርን ጥናት መጻፋችንን እንቀጥላለን ማለት ነው። በሚኖርን ክፍለ ጊዜ ሁሉ እግዚአብሔር ከእያንዳንዳችን ጋር እስከ መጨረሻው እንደሚሆንና በቃሉም ማማካኝነት እንደሚባርከን ተስፋ ያደረግን ወደ ጸሎት እናልፋለን።
እጅግ ታላቅና የተፈራ በሰማይና በምድር ላይ የምትገዛ እግዚአብሔር አባታችንና አምላካችን ሆይ፣ በዚህች ምሽት ደግሞ በተሰበረ ልብ ወደ አንተ ቀርበናል። በሚንቀጠቀጥ አንተን በሚፈራ በሚያከብር ልብ ወደ አንተ ቀርበናል። እግዚአብሔር አምላካችን ሆይ ይህንን ድንቅና ዘላለማዊ የሆነውን ቃልህን ደግሞ ልትናገረን እነሆ በራዲዮናችን አማካይነት ወደ እኛ ቀርበሃል። ቃልህን ልትናገረን ከፈለክ እግዚአብሔር ሆይ በባህር መንገድ አለ፣ በሳት ውስጥም መንገድ አለ። ጌታዬና አምላኬ ሆይ በዚህም ደግሞ መንገድ አለ። ስለዚህ በዚህ ውስጥ ደግሞ እኛን እንድትሰራን ሽተህ ደግሞ በቃል አማካኝነት ወደ እኛ የመጣውን መንፈስ ቅዱስን እግዚአብሔር ሆይ ሳይጠርበን ሳያስተካክለን እንዳይመለስ፣ አቤቱ አምላካችን ሆይ የጎደለውንና የጠመመውን ነገራችንን ሁሉ ሳያስተካክል ሳቃና እንዳይመለስ ወደ አንተ እንጸልያለን። ጌታ መንፈስ ቅዱስ ሆይ መሻታችንን ተመልከት፣ መራባችንን ተመልከት፣ መጠማታችንን ተመልከት። ጌታ ሆይ እባክህ ከጓዳ እስከ አደባባይ ያለውን ነገሮቻችንን ሁሉ እንድሰራ እግዚአብሔር ሆይ እንድትጠግነን፣ ፍሬ የምናፈራ ሰዎች እንድታደርገን፣ አቤቱ አምላኬው የመንፈስ ቅዱስ ፍሬዎች የሚታዩበት ሰዎች እንድታደርገን እንለምንሃለን። ጌታ ሆይ ይህን ሁሉ የጸለይነውን ነገር በፊትህ ደግሞ ስለታወቀ ስለከበረ እጅግ እናመሰግንሃለን። እግዚአብሔር ሆይ የሚኖረንን ጊዜ ሁሉ በሙላት አንተ እንድትከብርበት አሳልፈን ለአንተ ሰጠን። ክብር ለገናናው ስም በሰማይ በምድር ለአንተ ይሁን በኢየሱስ ክርስቶስ ስም።
አድማጮች በዛሬው ክፍለ ጊዜ ጥናታችን እንግዲህ አብረን የምንመለከተው ተከታታዩን የመዝሙር መጻፍ ይሆናል ማለት ነው። በትላንትናው ምሽት ክፍለ ጊዜ ጥናታችን ስለ ሁለት ሰዎች፣ ስለ ሁለት መንገዶች፣ ስለ ሁለት ፍጻሜዎች ተመልክተናል። አንደኛው ወደ ሕይወት ሲመራ፣ ሌላው ደግሞ ወደ ሞት ይመራል ማለታችንም የሚታወስ ነው። ዛሬ እንግዲህ እንደተለመደው የምንመለከተው ሁለተኛውን ክፍል ይሆናል ማለት ነው። እስቲ እንደተለመደው መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና መዝሙር 2ን አውጡ። ወዳጆች የዚህ የመዝሙር 2 አብይ ሐሳቡ በታሪክ መድረክ ላይ የዘመናት ድራማ ወይም ትዕይንት የሰው ልጅ በእግዚአብሔር ላይ ያሳየው አመጽ የሚል ይሆናል። የመዝሙር መጽሐፍ አንዱ አስደናቂ ገጽታው ያቀማመጡ ስልታዊ ቅንብር ነው። የመጀመሪያው ምዕራፍ ስለ ምዝጉን ሰው ባህሪያት አሳይቶናል። ባለፉት ተከታታይ ክፍለ ጊዜ ጥናታችን ተመልክተናል ማለት ነው። ይሄንን ምዝጉን ሰው የሁለተኛው አዳም የጌታ ኢየሱስ ክርስቶስ ምሳሌ ነው። አስተዋላችሁ? ምዝጉን ሰው የሁለተኛው አዳም ማለትም የጌታ ኢየሱስ ክርስቶስ ምሳሌ ነው። አሁን በዚህ በመዝሙር 2 የምንመለከተው ደግሞ የእርሱ ተቃራኒ ስለሆነው ስላመጸኛው ሰው ይሆናል። የሚገርም ነው። በዚህ በመዝሙር 2 የምንመለከተው ስለ ምዝጉን ሰው ተቃራኒ ስላመጸኛው ሰው ይሆናል ማለት ነው። የመጽሐፈ መዝሙር ወይንም ደግሞ የመዝሙር መጽሐፍ አቀማመጥ ከዘፍጥረት መጽሐፍ አቀማመጥ ወይም ቅንብር ጋር የሚመሳሰልበት ሁኔታ አለው። ልብ በሉ፣ የመዝሙር መጽሐፍ አቀማመጥ ከዘፍጥረት መጽሐፍ አቀማመጥ ወይም ቅንብር ጋር የሚመሳሰልበት ሁኔታ አለው። በዘፍጥረት ምዕራፍ 1 በገነት ውስጥ ስለነበረው ምስጉን ወይም መልካም ሰው ያመለክታል። በኋላ ግን ከእግዚአብሔር ሲለይና በእግዚአብሔር ላይ ሲያምጽ እንመለከታለን። በዚህ በመጽሐፈ መዝሙር ሁለተኛው ምዕራፍ የምንመለከተውም ስለ ኮብላዮቹ የአዳም ልጆች ሁኔታ ይሆናል። ልብ በሉ፣ ይህንንም ቶሎ ቶሎ ጻፍ ጻፍ አድርጉ። በዚህ በሁለተኛው ምዕራፍ የምንመለከተው ስለ ኮብላዮቹ የአዳም ልጆች ሁኔታ ይሆናል። መዝሙር 2 በዘመናት ሲከናወን ስለነበረው ድራማ የሚናገርም ክፍል ነው። መዝሙር 2 በዘመናት ሲከናወን ስለነበረው ድራማ ወይም ትዕይንት የሚናገር ክፍል ነው። በዚህ ዓለም ላይ የሰለጠኑ ኃይላት በዘመናት መካከል ሲያደርጉ ስለነበረው አድማና ስላጠነጠኑት ሴራ ያመለክታል። ልድገምላችሁ። በዚህ ዓለም ላይ የሰለጠኑ ኃይላት በዘመናት መካከል ሲያደርጉ ስለነበረው አድማና ስላጠነጠኑት ሴራ ያመለክታል። መንፈስ ቅዱስ በመዝሙር 2 የተከናወነውን ድራማ ወይንም ትዕይንት ከእግዚአብሔር እይታ አንጻርና ከሰው እይታ አንጻር መመልከት በሚችልበት ሁኔታ ነው ያቀረበልን። የሰው ልጅ በእግዚአብሔር ላይ ስላደረገው አድማና ሴራ ለመግለጽ ሐሳቡን በጥያቄ ይጀምራል። እስቲ ቁጥር 1ን ተመልከቱ። አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን በከንቱ ይናገራሉ? ይላል። ተመልከቱ እንግዲህ የሰው ልጅ በእግዚአብሔር ላይ ስላደረገው አድማና ሴራ ለመግለጽ ሐሳቡን በምን ይጀምራል ማለት ነው? በጥያቄ ይጀምራል ማለት ነው። አሕዛብ ማለትም አይሁድ ያልሆኑ ሰዎች ለምን አጉረመረሙ? ወገኖችስ ማለትም አይሁዳውያን ለምን ከንቱ ነገርን ይናገራሉ? ይላል። ከንቱ የሚለው ቃል ባዶና ፍሬ ቢስ ማለት ነው። አስተዋላችሁ? ከንቱ የሚለው ቃል ባዶና ፍሬ ቢስ ማለት ነው። ሰዎች ማጉረምረማቸውና አመጽ ማድረጋቸው ምንም የሚያከናውነው ነገር የለም። ከንቱና ባዶ ጩኸት ሆኖ ይቀርባቸዋል። ቁጥር 2 እንዲህ ይላል፣ የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ ይላል። የምድር ነገሥታት የተባሉት የፖለቲካ መሪዎች ናቸው። አለቆች የተባሉት ደግሞ የሃይማኖት መሪዎች ናቸው። ልብ በሉ፣ በዚህ ክፍል መሰረት የምድር ነገሥታት የተባሉት የፖለቲካ መሪዎች ናቸው። አለቆች ተብለው የተጠሩት ደግሞ የሃይማኖት መሪዎች ናቸው። አመጽና እንቅስቃሴው ፖለቲካና ሃይማኖትን በአንድነት ያሳተፈ እንቅስቃሴ ነው ማለት ነው። አስተውሉ። አመጽና እንቅስቃሴው ፖለቲካና ሃይማኖትን በአንድነት ያሳተፈ እንቅስቃሴ ነው ማለት ነው። ለመሆኑ ወዳጆቼ በማን ላይ ነው የሚያምጹት? ማንንስ ነው የሚቃወሙት? መልሱ አጭርና ግልጽ ነው። በእግዚአብሔርና በመሲሁ ማለትም እርሱ በቀባው ላይ ማለት ነው። መሲህ የሚለው ቃል አይሁዳዊ መጠሪያ ሲሆን ትርጉሙ የተቀባ ማለት ነው። ልብ በሉ፣ መሲህ የሚለው ቃል አይሁዳዊ መጠሪያ ሲሆን ትርጉሙም የተቀባ ማለት ነው። የግሪኩ ቃል ግን ክርስቶስ ይለዋል። አስተዋላችሁ? መሲህ ለሚለው ቃል የግሪኩ ቃል ምን ብሎ ይጠራዋል ማለት ነው? ክርስቶስ ሲል ይጠራዋል። ይህ አድማና ሴራ የተጀመረው መቼ እንደነበር ቅዱሳት መጻሕፍት የሚሰጡን ፍንጭ ይኖራል። ከሐዋርያት ሥራ ምዕራፍ 4 እንደምንመለከተው የመጀመሪያዎቹ ሐዋርያት የኢየሱስ ክርስቶስን ወንጌል በመስበካቸው ስደት ደርሶባቸዋል። ዛቻና ማስፈራራትም ተቃጥቶባቸዋል። ስለዚህም ወደ ቤታቸው ተመለሱና በአንድ ልብ ሆነው ወደ እግዚአብሔር ድምጻቸውን ከፍ አደረጉ። እንዲህም አሉ፣ ጌታ ሆይ አንተ እግዚአብሔር ነህ ይላል። የሐዋርያት ሥራ ምዕራፍ 4 ቁጥር 24ን ይመለከታል። በአሁኑ ዘመን ቤተ ክርስቲያን የተዘናጋችው ነገር ቢኖር ይህ ነውና እዚህ ላይ ወዳጆች ይረጋ ብለን ማሰብ አለብን። ጌታ ሆይ አንተ እግዚአብሔር ነህ በማለት ነበር ሐዋርያቱ ሁኔታውን ለእርሱ ያቀረቡት። ብዙዎቻችን ግን በእንደዚህ አይነት ሁኔታዎች ውስጥ ስንሆን የእግዚአብሔርን እግዚአብሔርነት መቀበል ይከብደናል። ጥንታዊት ቤተ ክርስቲያን ግን ለዚህ ቅንጣት ጥርጥር አልነበራትም። ስለሆነም ጌታ ሆይ አንተ ሰማዩንና ምድሩን ባሕሩንም በእነርሱም የሚኖረውን ሁሉ የፈጠርህ በመንፈስ ቅዱስ በብላቴና በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝቡስ ከንቱን ነገር ለምን አሰቡ? በማለት ወደ እግዚአብሔር ጸለዩ። ይህ ጥቅስ ደግሞ ከመጽሐፈ መዝሙር 2 የተወሰደ እንደሆነ በቀላሉ መመልከት ይቻላል። የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ያሪያ 10 ምዕራፍ 4 ቁጥር 26 ንም ተመልከቱ። ቀጥሎ የምንመለከተው ደግሞ የመንፈስ ቅዱስን ትርጉም ነው። በቀባው በቅዱስ ብላቴና በኢየሱስ ላይ ሄሮድስና ጴንጤናዊ ጲላጦስ ከአዛብና ከእስራኤል ሕዝብ ጋር እጅህና ሐሳብ እንዲሆን አስቀድሞ የወሰኑትን ሁሉ ሊፈጽሙ በዚህች ከተማ በእውነት ተሰበሰቡ ይላል። ይህ በእግዚአብሔርና በመሲሁ ላይ የተደረገ አድማ ወደ ከፍተኛ ደረጃ ሲደርስ ኢየሱስ ክርስቶስን ለመግደል ሲያነሳሳቸው እንመለከታለን። የኋላዋላም የሰው ልጅ በእግዚአብሔርና በኢየሱስ ክርስቶስ ላይ ዓለም አቀፍ ሴራ እንደሚደረግ ይህ ከላይ የተመለከትነው ጥቅስ ያመለክታል። ታዲያ ወዳጆቼ በአሁኑ ጊዜ ዓለም ወደዚያ አድማና ሴራ እያመራች ነውን? በማለት ብትጠይቁኝ መልሴ አሁን ወደዚያው ያመራች ነው የሚል ይሆናል። በሌላ በኩል ደግሞ የዓለማችን ሁኔታ እየተሻሻለ ነው ወይስ እየከፋና እየባሰ በማለት ብትጠይቁን የምሰጣችሁ መልስ በአንድ በኩል እየተሻሻለ ነው፣ በሌላ በኩል ደግሞ እየባሰና እየከፋ ነው የሚል ይሆናል። ጌታ ኢየሱስ ክርስቶስ ስለ ዘሪው ምሳሌ ከተናገረ በኋላ ዘሪው እርሱ ራሱ እንደሆነ እርሱ ስንዴን ሲዘራ ጠላት ደግሞ በስንዴ መካከል እንክርዳድን እንደዘራ ተናግሯል። በኋላ ማገልጋዮቹ መጥተው ሁኔታውን ከነገሩት በኋላ እንክርዳዶቹን ነቅለው ማውጣት እንደሚፈልጉ አማከሩት። እርሱ ግን ስንዴውም እንክርዳዱም አብረው እንዲያድጉና ግዚያውን ተጠብቆ እንክርዳድና ስንዴን መለየት የርሱ ሥራ እንደሆነ ነግሯቸዋል። የሚገርመኝ ጉዳይ ብዙውን ጊዜ ይህ የጌታ አሰራር ነው። ክፎች ወዳጆቼ ምን ያህል እየዶለቱና እያሰሩ እንደሆነ ለመረዳት የሚከተለውን እስቲ ክፍል እንመልከት። ቁጥር 3ን ተመልከቱ። ማሰሪያቸውን እንበጥስ ገመዳቸውንም ከኛ እንጣል ይላል። እግዚአብሔር ሰዎችን ከመያስተሳስርበት መንገድ አንዱ ጋብቻ ነው። ክርስቲያን ሆን አልሆን ጋብቻ የተሰጠው ለጠቅላላ የሰው ልጆች ጥቅም እንጂ ለተወሰኑ ክፍሎች አይደለም። አስተዋላችሁኝ? ክርስቲያን ሆን አልሆን ጋብቻ የተሰጠው ለጠቅላላ የሰው ልጆች ጥቅም እንጂ ለተወሰኑ ክፍሎች አይደለም። ዛሬ ግን ይህን የጋብቻ ትስስር ገመድ በጣጥሶ ለመጣል ጥረት እየተደረገ ነው። አንድ ጊዜ ተደርጎ በነበረ ታላቅ ወጣቶች መንፈሳዊ ስብሰባ የጥያቄና መልስ ፕሮግራም ተዘጋጅቶ ነበር። በተለያዩ ጉዳዮች ላይ ወጣቶች ስላላቸው አመለካከትና እምነት ጥያቄ ያቀርቡ ነበር። እኔም ከእግዚአብሔር ቃል መልስ እሰጣቸው ነበር። ታዲያ በዚያ የወጣቶች ስብሰባ ላይ አንዲት ትንሽ ልጃገረድ ተነሳችና ጋሻ አበበ ስትል እጇን በማውጣት ጥያቄ ጠየቀችኝ። እኔም ለጥያቄዋ አዎንታዊ መልስን በመስጠት እሺ አልኳት። ጋሻ አበበ ሁለት ወጣት ወንድና ሴት ከተፋቀሩ አብሮ ቢኖሩ ችግሩ ምንድነው? የግድ ጋብቻ መፈጸም አለባቸውን? ስትል ደፈር ባለ አነጋገር ጥያቄዋን ወደኔ ሰነዘረች። ወገኖቼ የጋብቻን ስርዓት የደነገገው እግዚአብሔር ነው። ጋብቻን የደነገገውም ለራሳቸው ለሰው ልጆች ጥቅም ነው። አመጸኞች ግን ይህን የሰው ልጆችን የሚያስተሳስረውን ገመድ በጥሰው ለመጣል ይፈልጋሉ። ማሰራቸውንም እንበጥስ ይላሉ። አስሩ ትእዛዞች ሰዎችን በአንድነት የሚያስተሳስሩ ማሰሪያዎች ናቸው። አስሩ ትእዛዞች አያስፈልጉንም የሚሉ ሰዎች በጣም ተሳስተዋል። ምክንያቱም ትእዛዞቹ የተሰጡት ሰዎችን ከችግር ለማዳን ነው፣ ለሰዎች ጥላ ከለላ ለመሆን ነው። ዛሬ አመጽ፣ ግድያ፣ ዘረፋ፣ ወንጀል፣ ሌብነትና ዘማዊነት ተስፋፍቶ የሚታዩት ለነዚህ ትእዛዞች ደንታ ቢሶች በመሆናችን ነው። አይመስላችሁምን? ይህን ሁሉ ከሰማይ ሆኖ የሚያይ አምላካችን ጉዳዩን በእንዴት አይነት ሁኔታ ይመለከተው ይሁን? ለዚህ መልስ እንዲሆነን የሚከተለውን እንመልከት። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል ይላል። ቁጥር 4ን መመልከት ይቻላል። ይህ ጥቅስ የሚያመለክተውና የሚናገረው ስለ እግዚአብሔር አብ ነው። ደካማና ትንሹ ፍጡር የሰው ልጅ በእርሱ ላይ ማፌዙና መደለቱ እግዚአብሔርን ያስገርመዋል፣ ከዚያም አልፎ ያስቀዋል። ሞሶሎኒና ሂትለር እንዲህ እናደርጋለን፣ ይህን እናደርጋለን በማለት ብዙ ነገሮችን በትዕቢት ተናግረው ነበር። ዛሬ ግን ወዳጆቼ እነዚህ ሰዎች በሕይወት የሉም። በዚያን ጊዜ በቁጣው ይናገራቸዋል፣ በማቱም ያውካቸዋል ይላል። ቀጥል በማድረግ በቁጥር 5 ላይ ደግሞ በዚህ ምድር ላይ የሚመጣው ፍርድ ይህን ይመስላል። የሰው ልጅ ደገፈውም ተቃወመው የእግዚአብሔር ዓላማ ወገኖቼ ባስፈልገው ጊዜ መከናወኑ የማይቀር ነው። ሰው ግን እንዲሁ በከንቱ ይለፋል። እግዚአብሔር ሰማያዊ ዓላማ አለው። በዚህ ምድር የሚፈጽመው ዓላማ አለው። ቁጥር 6 ን አለፍ ብለን ደግሞ ቶሎ እንመልከት። እኔ ግን ንጉሴን ሾምኩ በተቀደሰው ተራራዬ በጽዮን ላይ ይላል። እግዚአብሔር ሁሉንም ነገር በራሱ ቅድና ዓላማ እየፈጸመ ነው። በወቅቱና በጊዜው ዓላማውን ከመፈጸም የሚያግደው አንዳች ኃይል በፍጹም ሊኖር አይችልም። እግዚአብሔር ይክበር ይመስገን። በቁጥር 7 ላይ ደግሞ ትእዛዙን እናገራለሁ በማለት ይጀምራል። ትእዛዙን እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩ ይላል። ልብ አድርገን ከተመለከትን ወገኖቼ ይህ ቃል የሚናገረው ስለ እግዚአብሔር ወልድ እንደሆነ ለመረዳት አያዳግትም። ይህን ጥቅስ በአዲስ ኪዳን ከሚገኙ ብዙ ጥቅሶች ጋር በማገናዘብ እንመለከተውና መንፈስ ቅዱስ እንዲተረጉምልን ብንፈቅድለት ኖሮ ስለ ጌታ ኢየሱስ ክርስቶስ ልደት የሚናገር አለመሆኑን መረዳት በቻልን ነበር። ሐዋርያው ጳውሎስ በአንጾኪያ ጲሲዲያ ወንጌልን በሰበከበት ጊዜ ይህንን ጥቅስ በሚከተለው አቋን ጠቅሶታል። ይህ ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደ ተጻፈ ኢየሱስን አስነስቶ ለእኛ ለልጆቻቸው ፈጽሟልና አይላል። የሐዋርያት ሥራ ምዕራፍ 13 ቁጥር 33 ን ልብ ይሏል። የሐዋርያት ሥራ ምዕራፍ 13 ቁጥር 33 የመዝሙር መጽሐፍ ሁለተኛው ክፍል የሚናገረው ስለ ኢየሱስ ልደታ አይደለም። ኢየሱስ ተወለደ የምንለው ጅማሬን በሚያመለክት መልኩም አይደለም። በአንድ ወቅት አልነበረም፣ አሁን ግን ህላዌን አገኘ የሚለውን አስተሳሰብ በሚያንጸባርቅ ሁኔታ መሆን የለበትም። ኢየሱስ ዘላለማዊ የእግዚአብሔር ልጅ ነው። እግዚአብሔርም ዘላለማዊ አባቱ ነው። ዘላለማዊ አባት ያለ ዘላለማዊ ልጅ ሊኖር አይችልም። ይገርመኛል። አብና ወልድ በዘላለም ዘመናት እንዲህ ነበሩ። በስላሴ ውስጥ ያላቸው ስፍራ ይህ ነው። ኢየሱስ ክርስቶስ በአንድ ወቅት ያልነበረ በኋላ ግን የተገኘ ከሆነ እንደ ማንኛችንም ፍጡር ነው ማለት ነው። እስቲ ቁጥር 8 ነው አሁን ደግሞ አለፍ ብለን እንመልከት። ለምነኝ አዛብን ለርስት የምድርንም ዳርቻ ለግዛት እሰጣለሁ ይላል። ወዳጆቼ ስለኛ የተቸነከረውና የሞተው ኢየሱስ ክርስቶስ በትረ መንግስትን ይጨብጣል። ጠቅላላ ፍጥረት ዓለምን ይገዛል። ቀጥሎ ያለው ደግሞ እንዲህ ይነበባል። ቁጥር 9ን ተመልከቱ። በብረት በትር ትጠብቃቸዋል፣ እንደ ሸክላ ሰሪ ቃም ትቀጠቅጣቸዋል ይላል። ይህ ቃል እየሰበክን ያለነውን የጸጋ ወንጌል ማንጸባረቅ እንደሚችል ታስባላችሁን? እንደ እውነቱ ከሆነ ጥቅሱ ኢየሱስ ክርስቶስ በመጀመሪያ ከመጣበት ጊዜ ጋር የሚያያዝ ሳይሆን በቀጥታ የሚያያዘው ፈራጅ ሆኖ ወደዚህ ምድር ስለሚመለስበት ጊዜ ነው። ለሁለተኛ ጊዜ የሚመጣው እንደ መጀመሪያው ጊዜ ለሰዎች ኃጢአት መከራን ለመቀበልና ለመሞት ሳይሆን ለፍርድ ነው። ኢየሱስ ክርስቶስ ዳግም የሚመጣው አንዳንድ ሰዎችና የፖለቲካ መሪዎች በሚያስቡበት መንገድ ቢሆን ኖሮ ምን የሚሆን ይመስላችኋል? ለምሳሌ ያህል በመጀመሪያ በመጣበት ሁኔታ ቢመጣ ጌታ ሆይ እስካሁን ድረስ እንጠብቅ የነበረው አንተን ነው፣ እንኳን ደህና መጣህልን በማለት ህዝቦችና መንግስታት እጃቸውን ዘርግተውና ጨብጭበው ይቀበሉታል ብላችሁ ታስባላችሁን? እንደዚያ የምታስቡ ከሆነ ተሳስታችኋል። በፍጹም በዚያ አይነት መንፈስ አይቀበሉትም። እንዲያውም በሞት ፍርድ ያስወግዱት ነበር። እርሱ የሚመጣው በብረት በትር ለመግዛት ነው። እንደ ሸክላ ሰሪ ቃም ተቃዋሚዎቹን በሚቀጠቅጥ ሁኔታ ነው። እግዚአብሔር ይክበር ይመስገን። እስቲያውን ደግሞ አለፍ ብለን ቁጥር 10 እና 11 እንመለከታለን። አሁንም እናንተ ነገስታት ልብ አድርጉ፣ እናንተም ድር ፈራጆችም ተገሰጹ። ለእግዚአብሔር በፍርሃት ተገዙ፣ በራድም ደስ ይበላችሁ ይላል። ይህ ጥቅስ የሚያመለክተው ስለ እግዚአብሔር መንፈስ ቅዱስ ነው። ከዓለም ታሪክ እንደምንመለከተው ሁልጊዜ እግዚአብሔር ለዚህ ዓለም ገዢዎች የሚሆን መልእክት ነበረው። ማንም መልእክቱ ለኔ አይደለም ወይም ደግሞ አይመለከተኝም በማለት ማምለጥ አይችልም። በአንድ ወቅት በግብጽ አገር የነበረውን ሁኔታ ብንመለከት ንጉሡ ፈርዖን ዙፋኑ ላይ ተቀምጧል፣ ምስኪኑ ዮሴፍ ደግሞ ወይኒ ቤት ውስጥ ተጥሏል። ወቅቱ ሲደርስ የግብጽ ጠቅላይ ሚኒስቴር ሊያደርገው ዮሴፍን በወይኒ ቤት ያቆየው ራሱ እግዚአብሔር ነበር። የእግዚአብሔር አሰራር አይገርማችሁ ምን? እግዚአብሔር ይህን በሚመስል ሁኔታ ይሰራል። ባቢሎን ዓለምን የመምራት ሥልጣን በጨበጠችበትም ወቅት እግዚአብሔር ዳንኤልን ከናቡከደነጾር ጎን እንዲቀመጥ አድርጎ ነበር። በዚያ አገር ዳንኤል እስከ ጠቅላይ ሚኒስቴርነት ደረጃ ደርሶም እንደነበር ይነገራል። ናቡከደነጾር በያው አምላክ እንዲያምን ዳንኤል ታላቅ አስተዋጽኦ ሳያደርግ እንዳልቀረም ይገመታል። የፋርስ ንጉሥ ቂሮስ እስከ ተነሳበት ዘመን ድረስ ዳንኤል በነበረበት ስፍራ መቆየት ነበረበት። ንጉሥ ቂሮስ በያው አምላክ ስም ነበር አዋጅና መመሪያዎችን የሚያወጣው። ለመሪዎችና ለባለ ሥልጣናት ቃሉን ለማድረስ እግዚአብሔር የሚጠቀምበት መንገድ በጣም የሚገርም ነው። የዛሬው የመጨረሻ ክፍላችን የሆነውን ቁጥር 12ን እስቲ አብረን እንመልከት። ተክሳጽን ተቀበሉ፣ ጌታ እንዳይቆጣ እናንተም በመንገድ እንዳትጠፉ ቁጣው ፈጥና ትነዳለችና፣ በርሱ የታመኑ ሁሉ የተመሰገኑ ናቸው ይላል። ወገኖቼ አንድ ቀን ጌታ በትረ መንግሥቱን ይዞ በኃይልና በስልጣን ይመጣል። ያኔ አሁን የተቃወሙት ሁሉ ይሰግዱለታል። ዘማሪው ይህን ክፍል የሚደመድመው በርሱ የታመኑ ሁሉ የተመሰገኑ ናቸው በማለት ነው። እውነት አይደለም እንዴ?
ከማንን ወስዶ ካንተና ተገርፎ ሲዋል ወርዶ ከሰማይ አንተናፍቆ መስቀል ላይ ወሏል ሞትን ሁሉ ኢየሱስ ሞቶታል። አንተናፍቆ መስቀል ላይ ወሏል ሞትን ሁሉ ኢየሱስ ሞቶታል።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።